ወቅታዊውን የኢትዮጵያ የፖለቲካ ጉዳይ ይመለከታል። ክርክሩም ወይም ውይይቱም በትናንቱ አርብ በእሰጥ አገባ የተጀመረ ነው። ሰሞነኛውን የአገሪቱን የፖለቲካ ትኩሳት ለመለካትና በአጠቃላይ የአገሪቱን ቀጣይ እጣዎች ለመቃኘት የሚጥር ክርክር ነው። አገሪቱ ለገባችበት ቀውስና ለህዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሰረታዊ ናቸው ባሏቸው ጭብጦች ዙሪያ ያወያዩናል እንግዶቻችን አቶ ያሬድ ጠበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንት ቅንብሩ እልባት ያደረገበትን ያስታውስና ከዚያ ይነሳል።
ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎቹ ነው የተለያየ ሀሳብ ኖሯችሁ፣ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታረጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ ይሆኑ? አቶ ያሬድ፣
የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር ይመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ከባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄን ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ ፕሬዚደንት ሙላቱ ነው ስማቸው፣
ልክ ነው ሙላቱ ተሾመ፣
ለሳቸው እነዚህ የፖለቲካ እስረኞች ዶክተር መራራ ጉዲና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች 100 የሚሆኑ 200 የነሱን ስም በማቅረብ ያ እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩ እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን እና ተገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጻዊ የሆነ ለውጥ መምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው።
መልካም። የተለያየ ሀሳብ ያላቸው ብዙዎች ሊስማሙ ሊጀምሩ የሚችሉት መንገድ አስመልክቶ ነበር ቀደም ብዬ ጥያቄ ያወረወርኩት። ዶክተር ዳንኤል፣
አሁን በክርክራችን ላይ እንደተገነዘብ ነው ሁለት የፖለቲካ አቅጣጫዎች ነው ከአቶ ያሬድ ግግር የጠቀምኩት፣ ዜግነትና ማንነት። ማንነትን እያበረድን ዜግነትን ደግሞ እያጎላን እንሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው። ስለዚህ የነጻነት ጉዳይ፣ የኢኮኖሚ ነጻነት፣ የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት፣ የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ ይናል ምንም ነገር የለም። ዜግነትና ማንነት ብለው በሚፋደጉ ክፍሎች ምንም ነገር ሊመጣ አይችልም።
መልካም። ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏችሁ አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሐሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናረጋ እንችልምና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገሩሉና ሊያተጋም የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያንና ድንበር የሚለው ጽሑፍ እንደተመለከተው ሊያግባቡ የሚችሉ የሚመስሉትን እርስዎ የሚያመነጫቸውን ሐሳቦች እንውሰድ። የትኞቹ ሐሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሉታል? ባጭሩ ሌላ የመጨረሻ ጥያቄ አወራለሁ ለሁለታችሁም።
ቅድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነቱን ለምዶታል፣ ወደኋላ ሊላ አይችልም። እንደዚህ አይነት አስተያየት በፍጹም ሀገሪቷን አያድንም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል። ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም። አከፋፈሉ ራሱ 9 አገሮች አሉ ኢትዮጵያ ውስጥ። አገሮች ናቸው እነዚህ። ለምን ተደረገ ይሄ? ትክክል አይደለም። እዚህ ላይ ምንም አስተራቂ ነገር የለም። ይሄ መነሳት አለበት። ወደ ቀድሞ ክፍለ ሀገራት እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮ በሰላም የሚኖርበት ነፃ ኢኮኖሚ፣ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይህንን የምንበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከዛሬ ድረስ እናያለን በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አለቀቀም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው። ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል ሽሩሩ ብለን ልናሰርቅ አንችልም። እዚህ ላይ ነው ልዩነቴ።
መልካም። የወሰዷቸውን በማግባባት ቀደም ብሎ ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል።
መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ። ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት ሀገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሃድ በቀትር በጥቁሮች ላይ በሚካሄድበት ሀገር ላይ የነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አርጎ ማየት ስህተት ነው። አሜሪካንን እንደ ነጻነት ሀገር አርጎ ማቅረቡ።
ዶክተር ዳንኤል
አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የተነከሩ ሰዎች ሁሉ ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም። ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትንና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው፣ ወደ ባህሉ ሲመለስ ነው፣ ወደ ነበረበት ታሪክ ጉዞ ሲመለስ ነው የኔ አባባል እንጂ አሜሪካን መንግስት ሰማያት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም ሀገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ።
መልካም። የክርክር ሀሳቦች ሊቀጥሉ ይችላሉ። የማግባቢያው ሀሳብ የተወሰነ መንገድ የሚወስዳቸው ይመስለኛል። በቀሩ ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርስዎ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሀሳቦች ውስጥ መጭመቄ ነው። ያስማማን ይችላል?
አዎ፣ ጥሩ ነው።
መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች ይስማማሉ፣ እናንተን ጨምሮ። ነገር ግን አመራሩ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱም ያመናቸው ብዙ ጊዜያት አሉ አመራር ውስጥ ችግር መኖሩን። አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዴግም ያምነዋልና ከዛ አልፎ ግን ወዴት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርሶ ልጀምር፣ ዶክተር ዳንኤል ተርካለው
የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ ቢታየው ግን በህዝባዊ ወያኔ ሀርታ ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያውታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን፣ እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም ህዝባዊ ወያኔ ህርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በብአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከ2005 በፈረንጆች አቆጣጠር ወይም በ1997 በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሀርነት ትግራይን ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው ለምን ተሸነፍን ብለው ሲያነሱ ሁለት ነገር ነው የታያቸው። አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው የልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑን። ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ፣ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በ97ቱ ምርጫ ወቅት ኢህአዴግ 700 ሺህ አባላት ነው የነበሩትና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትንና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የነዚህ ኃይሎች መግባት አዲስ ሐሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት 25 ዓመታት፣ አሁን ደግሞ ኦህዴድ ይሄን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራ የሚያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ ቢል ተስፋ አደርጋለሁኝ። ዶክተር ካነሱት ህወሓት ነው ለውጥ ሊያመጣ የሚችለው፣ ምክንያቱም ችግሩንም የፈጠረው እሱ ስለሆነ ለዚህም ምክንያቱ በደህንነቱና ሰራዊት ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሓት በሰራዊት ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት፣ የመስመር መኮንኖች ናቸው። በዚህ ደረጃ ከብአዴን ብቻ ከ500 በላይ ኮሎኔሎች፣ ተራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። 82% ሰራዊቱ ትግራይ ያልሆነ ሰራዊት ነውና የወያኔ ነው ማለት ተገቢ አይመስለኝም ጄኔራሎቹን በማየት።
መልካም ዶክተር ዳንኤል፣ ቀደም ብሎ አቶ ያሬድ እርስዎ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትም ባጭሩ መመለስ ይችላሉ? ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ ያመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት ዓመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም ያመራር ድቀቱ ኢትዮጵያ ወዴት ትሄድ ወይም ደግሞ ቺን ሀገር ወዴት እንደሚወስዳት በሚታወቅ መንገድ ላይ ይወሰዳት ነው ወይ? ባጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ? ለርሶ?
አዎ፣ ገዢው ክፍል ስህተቶች አሉኝ ብሏል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው እኔ አስተያየት። ይህንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከውም ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ የኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ፣ ይህንን አስቀድሞ ካላየ፣ በዚህ ሀገርም የምንኖር ኢትዮጵያ ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ምለው በበኩሌ። አመሰግናለሁ።
መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል። አንድ ሀገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ራዕይ የሚለውን ወይም ደግሞ የመሪዎቹ ራዕይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ ዓመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር ሀገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃሉ የሚለው ነው ከዚህ ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ?
በጣም ጥሩ ጥያቄ ነው። አያውቅም ባይነኝ፣ አያውቅም። ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቼዋለሁ፣ የጻፉትን የተሳሳተ ጎዳና። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና አልነበራቸው። እንዲህ ነው የምናደርገው አገሪቷን በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው መጣው? እዚያ ውስጥ አልሄድም። ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም። እና እውቀቱን እናካፍላችሁ ነው ምንለው፣ ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል ህዝቡንም ያድናል ነው የጻፍነው ጽሁፍ አለ። እናካፍላችሁ። አመሰግናለሁ።
መልካም። አቶ ያሬ መጨረሻ ቃል?
የመጨረሻ ቃል ዶክተር ዳንኤል፣ በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ፣ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው? የአስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ኃይል የያዘውን አይዲዮሎጂና እምነት የያዘው ለአገዛዙ የሚጠቅመውና ከመጣበት ከደገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው የአስተሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሁፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለኔ። ከዚህ አኳያ አሁን በተግባር ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው። ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል።
መልካም። ልዩነቶቹ አሉ፣ ይቀጥላሉም። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች ደጋግሜ እንዳልኩት በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የአገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማም የሆነው ተነጋገሩ አድማጮቻችን። አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ የአገር ጉዳይ ተረኛ እንግዶቻችን፣ ለጊዜያችሁ ለወረወራቸው የሚያወያዩ ሐሳቦችን መሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አድርጋለሁ። ጊዜ ስለሰጣችሁ
እናመሰግናለን።